ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የምትወደውን ነገር መስራት በጣም ትልቅ ነገር ነው። ሶ ያንን ምን የምወደውን ነገር ብር ማገኘበት መንገድ መሆኑ ማለት አልረዳውም። ሲቀጥል ደግሞ ያው የኛ ሀገር ኮንቴክስት አለ። በተማርክበት ስራ እንጂ ሌላ ቢዝነስ ሁሉ ጊዜ ይከሳል ያዋጣ ምን ነገር ነው ብዙ ሰው ጋር የምታገኘውና ያንን ነገር ስቴም ላይ መጥቼ አይቼ ብዙ ሞቲቬትድ ሆኜ ከዛ በኋላ በመስራት አሁን ላይ ቦሌ መድኃኒዓለም ላይ ሾፕ አለ።
ስቴም ፓወር የተሰኘ ዓለም አቀፍ ግብረሰናይ ድርጅት ከቪዛ ጋር በመተባበር በርካታ የስራ ፈጠራ ክህሎት ያላቸው ወጣቶች ከህልማቸው ጋር እንዲገናኙ በማገዝ ላይ ይገኛል። ተቋሙ ከሰሞኑ ስላዘጋጀው መርሃ ግብር በምሽቱ እንነግራችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ኤምፓወር የተሰኘው ዓለም አቀፍ ግብረሰናይ ድርጅት ከቪዛ ጋር በመተባበር በርካታ የስራ ፈጠራ ክህሎት ያላቸው ወጣቶች ከህልማቸው ጋር እንዲገናኙ በማገዝ ላይ ይገኛል። ባለፉት 3 ዓመታት ተግባራዊ ባደረጋቸው መርሃ ግብሮች ከ2600 በላይ ወጣቶች እንደየዝንባሌያቸው በተለያዩ የስራ ፈጠራ መስኮች ስልጠናና ሌሎች ድጋፎች እንዲያገኙ አስችሏል። ኬኔዲ አባተ ከሰሞኑ መርሃ ግብሩ ባዘጋጀው አንድ ዝግጅት ላይ ተገኝቷል። ወጣቶችን ማነጋግሯል። እንደሚከተለው ያቀርባል።
በወልቂጤ ዩኒቨርሲቲ የስነ ህንጻና የከተማ ፕላን መምህር የሆነችው ሰብለ ገረመው አሁን ላይ ፊቷን ወደ ኬክ ሙያ ዙራለች። የኬክ ሙያ የልጅነት ህልሟ መሆኑን የምትገልጸው ሰብለ በአዲስ አበባ ቦሌ አካባቢ ኬክ ቤት ከፍታ ህልሟን መኖር ከጀመረች ወራትን አስቆጥራለች። ፍላጎቷን ያውቅ ከነበረ የስራ ጓደኛዋ መረጃ አግኝታ በትምህርትና ስራ ፈጠራ ላይ የሚሰራው ስቴም ፓወር ከቪዛ ጋር በመተባበር ተግባራዊ ባደረገው የስራ ፈጠራ ፕሮጀክት ተጠቃሚ በመሆን የህልሟን ጉዞ እንደጀመረች ትገልጻለች።
የምትወደውን ነገር መስራት በጣም ትልቅ ነገር ነው። ሶ ያንን ምን የምወደውን ነገር ብር ማገኘበት መንገድ መሆኑ ማለት አልረዳውም። ሲቀጥል ደግሞ ያው የኛ ሀገር ኮንቴክስት አለ። በተማርክበት ስራ እንጂ ሌላ ቢዝነስ ሁሉ ጊዜ ይከሳል ያዋጣ ምን ነገር ነው ብዙ ሰው ጋር የምታገኘውና ያንን ነገር ስቴም ላይ መጥቼ አይቼ ብዙ ሞቲቬትድ ሆኜ ከዛ በኋላ በመስራት አሁን ላይ ቦሌ መድኃኒዓለም ላይ ሾፕ አለ እና እየሰራሁበት እገኛለሁ። አሁን ሶ በስቴም ፓወር አጋዥነት የምወደውን ነገር ወደ ቢዝነስነት እንድለውጠው አድርጎኛል። አሁን ላይ ለተለያዩ ካምፓኒዎች ለምሳሌ ስቴም ፓወር ያገናኙኝ በጣም ብዙ ካምፓኒዎች አሉ። ከዛም ውስጥ አሜሪካ ኤምባሲ አንደኛው ነው። እዛ ሪፍሬሽመንት ብዙ ጊዜ አቀርባለሁኝ፣ ፕሮቫይድ አደርጋለሁኝ። በስሬ 7 ልጆች አሉ የሚሰሩ። ስቴም ላይ ያገኘሁት በጣም ደስ የሚለው ነገር ምንድነው? ትሬን ካደረክ በኋላ አይተውህም። እያንዳንዱን ስቴፕን ይከታተሉሃል። አንድ አመት ድረስ ኮንትራት አለ። ሶ ያ መከታተላቸው እኔ ነገሮችን እንዳልተው ወይም ደግሞ ሌሎች ጓደኞቼ ነገሮችን እንዳነተው ነው ያደረጉን። ከትሬኒንጉን ባሻገር በእነሱ ፕላትፎርም ላይ በተለቀቀ ግራንት ተወዳድሬ አሸንፌያለሁኝ እና ለሱቅ የሚሆኑኝ በጣም ብዙ ኢኩፕመንቶችን ፋይናንሻል ሰፖርት አግኝቻለሁኝ።
የሃርድዌር እና ሶፍትዌር የፈጠራ ስራዎችን በመስራት እውቅናን ያተረፈው ኢዘዲን ካሚል ሌላው የፕሮጀክቱ ተጠቃሚ ነው። በርካታ የአገር ውስጥና ዓለም አቀፍ ሽልማቶችን ያሸነፈው ኢዘዲን አሁን ላይ ሄክስ ላብስ የተሰኘ ተቋም መስርቶ በዋናነት ድረገጾችን የማበልጸግ ስራ የሚያከናውን ሲሆን ለሌሎችም ወጣቶች የስራ እድል ፈጥሯል።
ክላይንቶቻችን ከተለያዩ ቦታዎች ናቸው። ከዩኤስኤ፣ ተርኪ፣ አዘርባጃን፣ አዲስ አበባን ኢትዮጵያ በብዛት አለን። እንዲሁም ደግሞ ሳውዲ፣ ዱባይም በብዛት ክላይንቶች አሉ። የምንሰጠው ሰርቪስ በብዛት እነዚህ በተለየ ውጮቹ የሚጠቀሙት የዌብሳይት እና የሞባይል አፕሊኬሽን ዴቨሎፕመንት ሰርቪሳችን ነው። እስካሁን ድረስ በድርጅታችን ከ70 በላይ ድረገጾች፣ ዌብሳይቶች ዴቨሎፕ ማድረግ ችለናል። ከ12 በላይ የሞባይል አፖች ዴቨሎፕ አድርገን ፕሌስቶር ላይ ፐብሊሽ አድርገናል። እንዲሁም 16 ሀገር ውስጥ ላሉ ድርጅቶች ኢንተርናሊ ኦፕሬት የሚያደርጉባቸው ሲስተሞች መዘርጋት ችለናል። በሄክስ ላብስ ውስጥ በቋሚነት ፕሮጀክት እየወሰዱ የሚሰሩ 12 ሰዎች መቅጠር ችለናል ማለት ነው። እኔንም ጨምሮ 13 ሰዎች የስራ እድል አግኝተዋል። በድርጅታችን ውስጥ ስቴም ፓወር ጋር በጣም በቅርበት እንሰራለን። ኦልሞስት 5 ዓመት ይሆናል ከስቴም ሴንተሮች ጋር ግንኙነት ያለኝ።
ኢዘዲንም ይሁን ሰብለ መስመር ያዙላቸው የፈጠራ ስራዎቻቸውን ማሳደግና ለብዙዎች የሥራ ዕድል እየፈጠሩ የመከጠል እቅድ አላቸው። ለክ እንደነርሱ ሁሉ በስቴም ፓወርና የቪዛ ፕሮጀክት ስልጣናና የተለያዩ ድጋፎችን አግኝተው በግልና በቡድን የፈጠራ ስራዎቻቸውን ወደ ቢዝነስ ከቀየሩ ወጣቶች መካከል 16 የሚሆኑት በፕሮጀክቱ የሶስት አመት ማጠቃለያ ላይ ስራዎቻቸውን ለእይታ አቅርበዋል። ለሲያሜው መነሻ በሆኑት በሳይንስ ቴክኖሎጂ ኢንጂነሪንግ እና ሂሳብ ትምህርቶች ላይ አተኩሮ የሚሰራው ስቴም ፓወር ዓለም አቀፍ መንግስታዊ ያልሆነ ድርጅት የወጣቶች ስራ ፈጠራ ላይ እንዲያተኩር መነሻ የሆነው በዩኒቨርሲቲዎች ያሉት የስቴም ላቦራቶሪ ማዕከላት ውስጥ የሚበለጽጉ የፈጠራ ስራዎች እንደሆኑ የድርጅቱ የፕሮጀክት ማናጀር አቤል ተፈራ ይገልጻሉ።
እነዚህ ስቴም ሴንተሮቻችን ላይ የሚመጡ ልጆች የሆነ የፈጠራ ሐሳብ ይኖራቸዋል። ያን የፈጠራ ሐሳብ ወደ ፕሮቶታይፕ ይቀይሩታል። ያን ፕሮቶታይፕ በቃ እዛው ሼልፍ ላይ ነው የሚቀመጠው፣ ወደ ቢዝነስ ወይም ወደ ማርኬት አይገባም። ስለዚህ ይሄንን ጋፕ ላለፉት 14 አመታት በሰራነው ጥናት ስላየን ለምንድን ነው በቃ እዛ ጋር የሚሰሩ የፈጠራ ስራዎችን ወደ ማርኬት ማናወጣው ብለን ባቀድነው መሰረት ከቪዛ ኢንተርናሽናል ፔመንት ኦፕሬተር ነው ቪዛ እንደምታውቀው የዩኤስ ቤዝድ ካምፓኒ ነው። ከነሱ ጋር በመተባበር የሶስት አመት የአንትርፕረነርሺፕ ኤንድ ፋይናንሻል ኤጁኬሽን ፕሮጀክት ቀርጸን ወደ 2600 የሚጠጉ ወጣቶችን በማሰልጠን ባቀድነው መሰረት ማሳካት ችለናል።
ለሰልጣኞቹ ስለሚደረገው ተጨማሪ ድጋፍና ክትትል ማብራርተዋል።
በ3 አመት 2600 ማሰልጠን ማለት ዝም ብሎ አንድ ቀን ስልጠና አይደለም። አንድ ሰውኛ ጋር ከመጣ በትንሹ አንድ አመት ከኛ ጋር ይቆያል። ቢዝነሳቸው በሁለት ግሩስ ኪቆም ድረስ ከስቴም ፓወር ሁሉንም ቴክኒካልም ሁሉንም ሰፖርት ያደርጋል። ብሶ በአይነቱ ለየት ያለ እስከመጨረሻው ስለምንከተላቸው ውጤታቸውን በደንብ ሞኒተር እናደርጋለን። የተለያዩ መድረኮችን እንፈጥርላቸዋለንና ኔትወርክ ያደረጉ በዛ በፈጠሩት ኔትወርክ ደግሞ ለቢዝነስ ራሳቸው ማስጀመሪያም የሚሆን ስራ ማስኬጃም የሚሆን ብድሮችን ያገኙ ያው እንደምታዩ ስራ ሆነዋል ማለት ነው። አሁን ላይ እንግዲህ ቀድመም የቀመስከውን ኬክ የሰራችው ሰብለ ገረመው የምትባል በሙያው አርክቴክት ነች፣ ግን ከኛ ስልጠና በኋላ ፓሽኗን አግኝታ ወደ ኬክ ሼፍነት እንትን ብላለች።
በኢትዮጵያ የዩናይትድ ስቴትስ ኤምባሲም በስራ ፈጠራ ዙሪያ እየተከናወኑ ያሉ ተግባራትን በማገዝ ላይ ይገኛል። ስቲዋርት ዴቪስ በኤምባሲው የባህል ጉዳዮች ረዳት ኃላፊ ናቸው። የሳችሞ ማዕከል በውስጡ ያሉ አገልግሎቶችን መጠቀም ለሚፈልጉ ኢትዮጵያውያን ሁሉ ክፍት ነው። ለምሳሌ እንደ ኮምፒውተር ፕሮሰሲንግ እና የቴክኖሎጂ ዘርፎች ያሉ የማዕከሉ አገልግሎቶችን ማግኘት ይቻላል። ስቴም ፓወርም በስራ ፈጠራ ዙሪያ ስልጠናዎችን ሲሰጥ ይህን ማዕከል ክፍት በማድረግ እየተባበርን ነው። በዚህም ደስተኞች ነን። በኢትዮጵያ የስራ ፈጠራ አቅምን ለማሳደግ ትብብራችንን እንቀጥላለን ነው ያሉት። በስቴም ፓወርና ቪዛ የጋራ ፕሮጀክት ወደ ስራ ከገቡ የስራ ፈጣሪዎች በተጨማሪ የራሳቸውን የቢዝነስ ተቋም በመመስረት ላይ የሚገኙ ሌሎችን በርካታ ሰልጣኞች መኖራቸውን የገለጹት የስቴም ፓወር ፕሮጀክት ማናጀር አቤል ተፈራ ድርጅቱ መሰል ተግባራትን መስራት እንደሚቀጥልም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተ እናመሰግናለን። ወደ ቀጣዮቹ የጋቢና ቪኦኤ ዝግጅቶች ስንሻገር የትምህርት ሚኒስቴር አንዲት ተማሪ በወሊድ ምክንያት 16 ቀናትና ከዚያ በላይ ከትምህርት ገበታዋ ላይ ከቀረች ከዘመኑ ትምህርት ትታገዳለች በሚል በቅርቡ ያወጣውን ረቂቅ መመሪያ ተቃውሞ 10 የመብት ተሟጋች ድርጅቶች መግለጫ አውጥተዋል። ይህን የተመለከተውን ዘገባ ደግሞ ስመኝሽ ቆየ ታስደምጠናለች።
ትምህርት ሚኒስቴር በቅርቡ ያወጣው ረቂቅ መመሪያ ትምህርታቸውን ለሚከታተሉ ሴቶች በወሊድ ወቅት የሚሰጣቸውን ፈቃድ በእጅጉ የሚገድብ ነው። አንዲት ተማሪ በወሊድ ምክንያት 15 ተከታታይ የትምህርት ቀናትን ካረፈች ትምህርቷን መቀጠል እንደምትችል ያስታወቀው አዲሱ መመሪያ 16 ቀናትና ከዚያ በላይ ከትምህርት ገበታዋ ከቀረች ግን ከዘመኑ ትምህርት ትታገዳለች ሲል አስታውቋል። የኢትዮጵያ የሕግ ባለሙያ ሴቶች ማህበር፣ የኢትዮጵያ ሴቶች ማህበራት ቅንጅት፣ የኢትዮጵያ ሰብአዊ መብቶች ተሟጋች ማህበርና ሴታዊትን ጨምሮ በሴቶች መብት ዙሪያ የሚሰሩ 10 የሲቪክ ማህበረሰብ ድርጅቶች ይህን ረቂቅ ሕግ ተቃውሞ ባለፈው ሳምንት መግለጫ አውጥተዋል። ተቃውሞውን ያስተባበረው የኢትዮጵያ የሕግ ባለሙያ ሴቶች ማህበር የፕሮግራም ክፍል ኃላፊ የሆኑት ቤተልሔም ደጉ እንደሚሉት ረቂቅ መመሪያው ሕገ መንግስታዊ ድንጋጌዎችን የሚነድና የተጀመረውን አካታች አካሄድ ወደ ኋላ የሚጎትት ነው።
ለሴቶች የሚደረግ ልዩ ድጋፍ እርምጃዎች እንዲሁም ደግሞ ሴቶችን በተለያየ ስታትስ ላይ ማለት ባዮሎጂካል በሆነ ወይንም ጾታን እድሜን የተለያዩ ነገሮችን መሰረት አድርጎ ዲስክሪሚኔት ማድረግ ኢትዮጵያ ተረመቻቸው ዓለም አቀፍ ስምምነቶችን እንዲሁም ደግሞ የሀገራችን ህገ መንግስት የሚከለክል ድርጊት ነው። ስለዚህ አንድ ሴት ከ16 ቀንና ከዛ በላይ ትምህርት ገበታዋ ላይ ካልተገኘች የዛን አመት እንድታቋርጥ ትታገዳለች የሚለው የሴቶች የመማር መብት ላይ ደግሞ ትልቅ ተግዳሮት ያለው ነውና እንደዚህ አይነት ድርጊቶች ደግሞ በሚኒስተር መስሪያ ቤቱ ፍሪኩዌንት የሆኑ መጥቷል። ኢንክሉዲንግ ፋንዳሜንታል የሆነውና ኮንስቲቱሽናል የሆነው አፈርማቲቭ አክሽንም በዘንድሮ አመት አልተከበረም።
ያጠቃላይ ትምህርት የተማሪዎች ምዘናና ከክፍል ወደ ክፍል የሚደረግ ዝውውርን በተመለከተ የተዘጋጀው ይህ አዲስ መመሪያ ተማሪዎች የጨበጡትን እውቀትና ክህሎት እንዲሁም ያጎለበቱትን አመለካከት ወጥ በሆነ መንገድ በመመዘን ከክፍል ወደ ክፍል የሚያደርጉትን ዝውውር ለማከናወን እንዲቻል ታስቦ መዘጋጀቱን የትምህርት ሚኒስቴር አስታውቋል። ልጅ መውለድ በሴቶች ትምህርት ላይ ተደራራቢ ጫና እንደሚፈጥር አጠያቂ አይደለም የሚሉት ተቋማት ግን ረቂቅ መመሪያው ለሴቶች ሌሎች አማራጮችን ከመፍጠር ይልቅ እንዳይበቁና በህብረተሰብ ውስጥ ሙሉ በሙሉ መሳተፍ እንዳይችሉ የሚያደርግ ቀጥተኛ ጥቃት መሆኑን በመግለጽ ተቃውሟል። በተጨማሪም ወይዘሮ ቤተልሔም ሴቶችና ወንዶች በአንድ አይን መታየት የለባቸውም ይላሉ።
በአጠቃላይ ይሄ ድርጊትና ይሄ መመሪያ ብቻ ሳይሆን የሚኒስተር መስሪያ ቤቱ ሁሉንም በአንድ የማይትና በአንድ አይነት ይሄ ለሁሉም በአንድ ጫማ እንዲበቃው የማድረግ አሰራር ለሴቶች ሪስፖንሲቭ አይሆንምና ሴቶች ካለባቸው ልዩ የሆነ ተፈጥሯዊ ፍላጎቶች እንዲሁም ደግሞ ካለባቸው ሶሻል ባሪየርስ አንፃር ኮንሲደር ሊደረጉ የሚገቡ ብዙ ፖይንቶች አሉ የሚለው ነው።
ወይዘሮ ቤተልሔም እንደሚያስረዱት ያለ እድሜ ጋብቻን ጨምሮ በተለያዩ ማህበራዊና ኢኮኖሚያዊ ተጽዕኖች ምክንያት በኢትዮጵያ ሴት ተማሪዎች ከወንድ አቻዎቻቸው በበለጠ ትምህርታቸውን ያቋርጣሉ። ይህ ረቂቅ መመሪያ ተግባራዊ ከሆነ ደግሞ በሴቶች ትምህርት ላይ ተጨማሪ እንቅፋቶችን ይፈጥራል።
ቅርብ ጊዜ የተሰሩ የዲኤችኤስ ጥናቶች እንደሚያሳዩት 41% የሚጠጉ ሴቶች ያለ እድሜያቸው ይዳራሉ ማለት ነው። ስኩል ድሮፕ አውት ሬትም እንደዚሁ በጣም ሀይ ነው እና ከዛ ነበር ከሀፍ በላይ የሆኑት የሚሉት ሴቶች ናቸው። ስለዚህ ሴቶችን እንዴት አድርጎ ትምህርት ቤት ላይ ኪፕ ማድረግ ያስፈልጋል፣ እንዴት ሪቴን እናድርጋቸው፣ የሚያቋርጡበትን ምክንያት እንዴት እንስራ መባል ሲኖርበት ህጉ 15 ቀንም 20 ቀንም 10 ቀንም ብሎ ማውራት መቻል የለበትም።
የመብት ተቋማቱ ያወጡትን መግለጫ ተከትሎ የትምህርት ሚኒስቴር ከሴቶች ጋር የሚሰሩ ዓለም አቀፍ ሀገር በቀልና መንግስታዊ ድርጅቶችን ጠርቶ መመሪያውን ካረቀቀው ክፍል ጋር መነጋገሩንና መመሪያው ለምን እንዳስፈለገ ማስረዳቱን ወይዘሮ ቤተልሔም ይገልጻሉ።
ከጥራትና ተማሪዎች ትምህርታቸው መቀጠል እንዲችሉ በሚል መውጣቱን ነግረውናል። ግን ጥራት ኮምፕሮማይዝ ማይደረግ ሁኔታም ቢሆን የሴቶችን ልዩ ፍላጎት ግን ግምት ውስጥ ማስገባት አለበት።
የመብት ተሟጋች ድርጅቶቹ ትምህርት ሚኒስቴር መመሪያውን እንደገና እንዲያጤነው ጠይቀዋል። በመተኩም ሴቶች ትምህርታቸውን እንዳያቋርጡ የሚደግፉ ሁኔታዎችን መፍጠር በሚቻልባቸው አማራጭ ሐሳቦች ላይ እንዲሰሩ ምክር ሐሳብ ማቅረባቸውን ወይዘሮ ቤተልሔም አመልክተዋል።
አርሊ ሜሬጅን በተመለከተ የሴቶች ድሮፕ አውትን እና ይሄ ከፖቨርቲ ጋር ኢኮኖሚክ ቻሌንጅ ጋር ተያይዞ ጀንደር ኖርም እና ይሄ ሶሻል ኖርሞች ካልቸራል ፕራክቲሶች ጋር ተገናኝቶ ሴቶች ወደ ትምህርት ቤት የማይሄዱበት ሁኔታ ሰፊ የሆነበት ሀገር ነው። ሶ እነዚህ የመከላከል ስራዎች እና ሴቶችን ትምህርት ቤት የማቆየት ስራ ላይ መስራት የስነ ተዋልዶ ጤና አገልግሎትን ተደራሽ ከማድረግ አንጻር መስራት ነበር እንጂ ያለበት ቋቋረጡ እንኳን በገዛ ፈቃዳቸው እንዴት አድርገን አርሊ ሜሬጅን በተመለከተ የሴቶች ድሮፕ አውትን እና ይሄ ከፖቨርቲ ጋር ኢኮኖሚክ ቻሌንጅ ጋር ተያይዞ ጀንደር ኖርም እና ይሄ ሶሻል ኖርሞች ካልቸራል ፕራክቲሶች ጋር ተገናኝቶ ሴቶች ወደ ትምህርት ቤት የማይሄዱበት ሁኔታ ሰፊ የሆነበት ሀገር ነው። ሶ እነዚህ የመከላከል ስራዎች እና ሴቶችን ትምህርት ቤት የማቆየት ስራ ላይ መስራት የስነ ተዋልዶ ጤና አገልግሎትን ተደራሽ ከማድረግ አንጻር መስራት ነበር እንጂ ያለበት ቋቋረጡ እንኳን በገዛ ፈቃዳቸው እንዴት አድርገን ሪኢንቲግሬት እናድርጋቸው፣ ከወለዱም ደግሞ እንዴት ሰፖርት እናድርጋቸው የሚል ኦልተርኔቲቭ ሀሳቦችን ይዞ መምጣት ያለበት ብለን ሀሳባችንን አቅርበናል።
ትምህርት ሚኒስትር ከመብት ድርጅቶቹ ጋር ከተወያየ በኋላ ተቋማቱ አማራጭ ሀሳቦችን እንዲያቀርቡ የጠየቀ ሲሆን ተጨማሪ ውይይቶችም እንደሚደረጉ ወይዘሮ ቤተልሔም ነግረውናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። ቀጣዩም ዘገባ ከትምህርት ጋር የተገናኘ ነው። በአማራ ክልል በሚገኙ ዩኒቨርሲቲዎች ሲማሩ የነበሩ የዘንድሮ ተመራቂዎች ወደ ሌሎች የአገሪቱ ዩኒቨርሲቲዎች እንዲያዘዋውሯቸው ትምህርት ሚኒስቴርን መጠየቃቸው ተሰምቷል። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግረናለች።
ኢትዮጵያ በአማራ ክልል የሰው ህይወት የቀጠፈው ግጭት መቀጠሉን ተከትሎ በክልሉ በሚገኙ ዩኒቨርሲቲዎች ትምህርት አልተጀመረም። አስተያየታቸው ዛሬ ለአሜሪካ ድምጽ ከሰጡ የ2016 ዓመተ ምህረት ተመራቂዎች መካከል ክልሉ ውስጥ ሰላማዊ እንቅስቃሴ ባለመኖሩ ወደ ዩኒቨርሲቲዎቻቸው ገብተው ትምህርት እንዲጀምሩ አለመጠራታቸውን ገልጸው ይህም የመመረቂያ ሂደቱንና የመውጫ ፈተና አወሳሰዳቸውን እንደሚያወሳስብባቸው ተናግረዋል። ተማሪዎች በሰሜን ኢትዮጵያው ጦርነት ወቅት ትምህርት ሚኒስቴር በትግራይና በወልዲያ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎችን ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲማሩ መወሰኑን አስታውሰው አሁንም ተመሳሳይ ርምጃ እንዲወስድ ጠይቀዋል። ከጎንደር ዩኒቨርሲቲ የህዝብ አስተዳደር ትምህርት ዘርፍ የዘንድሮ አመት ተመራቂ እንደነበር የሚናገረው የደቡብ ክልል ወላይታ ዞን ነዋሪ በረከት በደቀ ጎንደር ዩኒቨርሲቲ የዘንድሮውን የትምህርት ዘመን እስካሁን አለመጀመሩን እንዳሳሰበው ይገልጻል።
ብዙዎቹ ተማሪዎች እንደውም ጭንቀት ውስጥ ዲፕሬሽን ውስጥ እየገቡ እኛም ጋር እየደወሉ ጭንቀታቸውን በጣም እንትን ይላሉ። ትምህርት 5 ወር መሆኑን ራሱ ያወቁት በጣም እየጨነቀኝ ከቤተሰብ ጋር ሁላ ተጣልቼ ሌላ ሀገር እያጓጓዙኝ ነበረ። ግን በዛ ሁሉ ትምህርት ቤቱ በመዘጋቱ ምክንያት በጣም ከሌላ ስራም እንዳንሰራ ምንም ከጥቅም ውጭ ሆነን ዝም ብለን እየኖርን ነው እና ትምህርት ቤቱ ቢከፈት የሚል ብዙ ጥያቄዎችን አቅርበን ነበረ። ግን ምንም አይነት ምላሽ ባለመሰጠቱ እንግዲህ ተስፋ ቆርጠን ዝም ብለን ቁጭ ብለናል። አሁን ትምህርት ሚኒስቴር መውሰድ ያለበትን ሪስክ ወስዶ እኛ እንዲመልሰንና መመረቅ ብንችል ብዙ አመት ለፈናል እና ያንንም ደግሞ ሳናይ በጭንቀት በተለያዩ ነገሮች ከትምህርት አለምን ወጥተን ወደ ሌላ አላማ ከምንገባ ወደ ሌሎች ነገሮች ከምንግን ተመርቀን ቢያንስ የራሳችንም ስራ እንትን ብንል የተሻለ ነው ለማለት ፈልጋለሁ።
ሌላው የጎንደር ዩኒቨርሲቲ የአምስተኛ አመት የህግ ተማሪና ዘንድሮ ይመረቅ እንደነበር የሚናገረው ተማሪ ጌታቸው አስረሳ የዘንድሮው የትምህርት ዘመን በወቅቱ ባለመጀመሩ በተለይ በህግ ተማሪዎች ላይ ውስብስብ ችግር እየገጠማቸው እንደሆነ ገልጾ ትምህርት ሚኒስቴር አፋጣኝ መፍትሄ እንዲሰጣቸውም ጠይቀዋል።
አዲስ አበባና አካባቢ ኖር ተማሪ ትምህርት ሚኒስቴር ድረስ ሄደው እስከ መጠየቅ ድረስ ደርሰው ነበረ ወይ ተመራቂ ብቻ መንገባበት እድል ይመራያችና አሊያ ደግሞ ወደ ላይ ዩኒቨርሲቲ እንኳን እንዲበተን የሚል ጥያቄ ነበር የተጠየቀው። ለህዳር 1 ትምህርት ሚኒስቴር ያለን የነበረው አንጻራዊ ሰላም ባለበት አካባቢ ያሉ ዩኒቨርሲቲዎች መጥራት እንደሚችሉና እንዳለባቸውና መንግስት ጥበቃ ሊያደርግ እንደሚችል ለተማሪዎች ነበር የተነገረን። ያን ሀሳብ ይዘን እኛም ነው የምንጠራበትን ቀን እንደ ምጽአት ቀን ብንናፍቅም እስካሁን ድረስ የእኛም ግቢዎች ሌሎች ግቢዎች ማንም አልጠራንም ምንም ነገር አላሉንም። እንደ ጎንደር ዩኒቨርሲቲ እንደኛ ደግሞ ስፔሻሊ ደግሞ የህግ ተማሪ እንደመሆነ ይመጣል ሪላቲቭሊ ሲወዳደር የህግ ተማሪዎች በጣም ብዙ ጫና አለብን። እኛ የአራተኛ አመት ሰከንድ ሰሚስተር ሳንጨርስ ነው የወጣ ነው ቶሎ እንገባለን በሚል ሳቤ ማለት ነው። የአራተኛ አመት ኮርስ አለብን፣ አምስተኛ ሁለት ሰሚስተር አለብን፣ 3 ወር ኤክስተንሽን ፕሮግራም አለብን። በዛ ላይ ኤግዚት ኤግዛም አለ። ኤግዚት ኤግዛም ደግሞ እንደሚታወቀው ከጊዜ ወደ ጊዜ በጣም ታፍ እየሆነ የመጣው ኮምፒቴሽን ያለበት እየሆነ የመጣው በዚህ አጭር ጊዜ ውስጥ እስካሁን ደስ አንጠራ ከዚህ በኋላ እንኳን ገብተን እንዴት ነው የሚለው ተማሪዎችን በጣም ጭንቀት ውስጥ ከቶናል።
በአማራ ክልል በሚገኙ 10 ዩኒቨርሲቲዎች አሁን ያለው የጸጥታ ችግር እስካልተስተካከለ ድረስ በዘንድሮ አመት በክልሉ በሚገኙ የዩኒቨርሲቲዎች ፎረም ፕሬዝዳንት ባለፈው ወር መጀመሪያ ለአሜሪካ ድምጽ መናገራቸው ይታወሳል። በባህር ዳር ዩኒቨርሲቲ ሲኒማና ቲያትር የአራተኛ አመት ተማሪ ታደለ ሞላም ባለፈው አመት ማለትም የ2015 ዓመተ ምህረት ተመራቂ እንደነበርና በትምህርት ፋክልቲው አንዳንድ ስህተት ነው ባለው ምክንያት 2016 ዓመተ ምህረት የትምህርት ዘመን የቀሩ ትምህርቶችን በመውሰድ እንደሚመረቁ የተነገራቸው ቢሆንም እስካሁን ትምህርት አለመጀመሩ እንዳሳሰበውና የዘንድሮ አመት እንዲሁ እንዳያልፍ ትምህርት ሚኒስቴርን ይማጸናል።
ተመርቀው ወይ የራሳቸውን ስራ እየሰሩ ነው ወይም ደግሞ ሌላ ማለቶቻቸውን እያዩ ነው። እኔ ወይ ስራ መስራት አልችልም እኔና ጓደኞቼ ማለት ነው አልተመረቅ ነው መማርም ትምህርት እየተማርን አይደለም። ይህን አይነት ማለት አጣብቂኝ የሆነ መሀል ውስጥ ነው ያለ ነው። በዚህ ሰዓት የሚደረገው ነገር ተደርጎ መፍትሄዎች ተወስደው እኛ ትምህርታችንን ጨርሰን እንድንመረቅ የሚያመቻቹልን መፍትሄዎች እንዲፈልጉልን ነው የምጠይቀው። ምናልባት ሌላ ቦታ ሄደን መማርም ካለብን ትራንስፈር መደረግም ካለብን በዛ መልኩ ወይም ሌላም ደግሞ መፍትሄ እንደ መንግስት የሚወሰድ መፍትሄ ካለ።
በጉዳዩ ዙሪያ የትምህርት ሚኒስቴር የህዝብ ግንኙነት ኃላፊዋና ለሌሎች ከፍተኛ አመራሮች የእጅ ስልክ ላይ በተደጋጋሚ ብንደውልም ምላሽ ማግኘት አልቻልንም። እንዳገኘን የምንመለስ ይሆናል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴርን አመሰግናለሁ። ዓለም አቀፉ የፍልሰት ድርጅት IOM ሊጠናቀቅ በተቃረበው የአውሮፓውያኑ 2023 ዓመተ ምህረት ከ6300 በላይ ኢትዮጵያን ፍልሰተኞችን ከየመን እንዳስመለሰ አስታውቋል። በአገሪቱ ያለው ጦርነትና ግጭት ይህንንም ተከትሎ የሚፈጠረው የሥራ አጥነት ችግር ለዜጎች ፍልሰት ከሚጠቀሱ ምክንያቶች መካከል መሆኑንም ጠቁሟል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ አስተናግዷል።
በዓለም አቀፉ የፍልሰት ድርጅት IOM የኢትዮጵያ ቢሮ የህዝብ ግንኙነት ክፍል ባልደረባ አቶ አለማየሁ ሰይፈስላሴ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ቀደም ሲል የነበሩት እንደ ኮሮናና አካባቢያዊ ግጭቶች የመሳሰሉት ችግሮች ከየመን ፍልሰተኞችን ለመመለስ እንቅፋት ፈጥረው እንደነበር ገልጿል። አሁን ግን ሁኔታዎች እየተሻሻሉ በመምጣታቸው በየጊዜው ፈቃደኛ ፍልሰተኞችን ወደ ኢትዮጵያ እየመለስን እንገኛለን ብለዋል። ተቋማቸው እየተገባደደ ባለው የፈረንጆች ዓመት 2023 በሺዎች የሚቆጠሩ ኢትዮጵያውያን ፍልሰተኞችን በፈቃደኝነት ከየመን ማስመለሱንም ተናግረዋል።
በ2023 በፍላጎት ወደ ሀገራቸው እንዲመለሱ የተደረጉት ሰዎች ከ6300 በላይ ናቸው።
በጦርነት ከምትታመሰው የመን በሺዎች የሚቆጠሩ ፍልሰተኞችን የመመለሱ ጥረት እንዳለ ሆኖ በዚሁ ዓመት አደገኛ የተባለለትን የምስራቁን ቀጣና ተከትለው ወደዚያው ያመሩ ፍልሰተኞች ብዛትም እንደዚሁ ከፍተኛ እንደነበር አቶ አለማየሁ ገልጸዋል።
ከ95000 በላይ የሚሆኑ ሰዎች በየመን ከጃንዋሪ እስከ ዲሴምበር መጀመሪያ ድረስ እስከ ኖቬምበር መጨረሻ ድረስ ባለው ቁጥር 95000 የሚሆን ሰው ሄዷል። ጃየመን አለ። ይሄ ከ2022 ከነበረው ጋር ሲታይ 2022 ላይ ወደ 70000 የሚሆን ነው የነበረው እና ከፍተኛ ቁጥር ጭማሪ ያሳያል። 25000 ሰው የሚጠጋ።
በአሁኑ ጊዜ በርካታ ፍልሰተኞች በየመን በአስቸጋሪ ሁኔታ ውስጥ እንደሚገኙም የተቋሙ የሥራ ባልደረባ አስታውሰዋል።
አይም የሚገምተው እንግዲህ ባሉት መረጃዎች ቁንጽል ቢሆንም ከ200000 ሰው በላይ ከኢስት አፍሪካ በአብዛኛው ሆርን ኦፍ አፍሪካ ላይ ወደ እርዳታ ድጋፍ የሚያስፈልጋቸው የመን ላይ እንዳሉ ነው ቁጥሩ የሚያሳየው። እንግዲህ
ከዚህ ውስጥ ምን ያህሉ ኢትዮጵያውያን ይሆናሉ ብላችሁ ትገምታላችሁ?
እንግዲህ ቁጥሩ ከፍተኛ የሚሆነው ኢትዮጵያዊ እንደሚሆን ነው የሚያሳየው። ወደ 80% ድረስ ይደርሳል። አንዳንድ ጊዜ 78% 80 እዛ አካባቢ የሚሆነው ኢትዮጵያዊ ነው ተብሎ ይገመታል። እንግዲህ ላይ
የምስራቁን የጉዞ ቀጣና በማቋረጥ ወደ የመን ከተሻገሩት ፍልሰተኞች ውስጥ አብዛኞቹ ኢትዮጵያውያን ለመሆናቸው ቀደም ሲል የነበረው የሰሜን ኢትዮጵያው ጦርነትና እሱን ተከትሎ የመጣው ሥራ አጥነት እንደዚሁም አሁንም በአማራ ክልልና በሌሎችም የሀገሪቱ አካባቢዎች ያሉት ግጭቶች አስተዋጽኦ አድርገው ሊሆኑ እንደሚችሉ አቶ አለማየሁ ጠቅሰዋል።
ኢኮኖሚክ መጠቀቅ በሚኖርበት ጊዜ ኢኮኖሚክሊ እየሰራ የነበረ ሰው በግጭት ምክንያት ስራ ከማስራት ካልቻለ ግን እንደ አማራጭ ወደ ውጭ ለመሄድ እና ለመስራት ሊያስብ ይችላል። ስለዚህ እንደ ፑሽ ፋክተር ተጨማሪ ግጭቶች ያው አንድ ፑሽ ፋክተር ናቸው። ለብዙ ሰው ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ሄዶ እንዲፈልስና ስራ እንዲፈልግ ለማድረግ አንድ መንስኤ የሆነው ሊገፋፉ ይችላል። ምክንያቱም ከፍተኛ የሆነ ግጭት በሚኖርበት ጊዜ ሰዎች አማራጭ ማግኘት አለብኝ ብለው ያንን ይጠቀማሉና
ፍልሰተኞቹ በመንገድ ላይም ይሁን እዚያ ከደረሱ በኋላ ለተለያዩ ችግሮች እንደሚጋለጡም አውስተዋል።
በሚወጡበት ጊዜ በውሃ ጥም ይቸገራሉ። ከዚህ ከሀገር ጀምሮ እስኪወጡ ድረስ ያለውም የሚያካትታል። ይሄ ካቋረጡ በኋላም በጅቡቲ ፖርቶች ላይ ቁጭ ብሎ እንግዲህ የሚሄዱበትን መንገድ እስኪያገኙ ድረስ ረዥም ጊዜ ምቹ ባልሆነ ሁኔታ ይቆያሉ። ከኢትዮጵያ ቦርደር እስኪደርሱ ድረስ፣ ከጅቡቲ መሳፈሪያ ድረስ እንኳን እስኪደርሱ ድረስ ያለው ቦታ ላይ በአብዛኛው እግር ከፍተኛ የሆነ ጉዞ በረሃ ውስጥ አቋርጠው ስለሚሄዱ ከፍተኛ የሆነ ችግር ያጋጥማቸዋል። ሌላው እዛ ከተሻገሩም በኋላ ደግሞ በሚሻገሩበትም ወቅት መናኛ የሆኑ ጀልባዎችም ስለሚጠቀሙ መንገዱ አደገኛ ይሆናል በሚያቋርጡበትም ጊዜ። ካቋረጡም በኋላ ደግሞ በአብዛኛው በየመን በኩል ስለሆነ የሚያቋርጡት የመን ላይ ያው ባለው የጸጥታ ችግር ምክንያት ከፍተኛ ችግር ላይ ወድቃሉ። ከዛም ደግሞ እንደገና ወደ ሳውዲ አረቢያ ነው በአብዛኞቹ ለመሄድ የሚሞክሩት። ሳውዲ ደግሞ የራሱ የሆነ ቦርደር ፓትሮል እና ዝግጅት ስላለ እሱ ላይ ደግሞ እንግዲህ አቋርጦ ለመግባትም አስቸጋሪ የሆነ ሲቹዌሽን አለ። አንዳንድ ጊዜ የከፋ የሆነ ሰዎች ለሞት የሚዳረጉበት ጊዜ አለ። 2022 ላይ እስከ 823 የሚሆኑ ሰዎች አብዛኞቹ ኢትዮጵያውያን ናቸው ተብሎ የሚገመት ሳ ቦርደር ከየመን ወደ ሳውዲ አረቢያ ባለው ቦርደር ላይ ህይወታቸው አልፏል።
ከዚሁ ጋር በተያያዘ ባለፉት ሳምንታት ከኬንያ ከፑንትላንድና ከታንዛኒያ በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞች ወደ ሀገራቸው መመለሳቸውን የመንግስት ብዙሃን መገናኛ ዘግበዋል። በዚህ ጉዳይ ዙሪያ ከውጭ ጉዳይ ሚኒስቴርና ከሴቶችና ማህበራዊ ጉዳይ ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከጋቢና ጋር ስለሆናችሁ እናመሰግናለን። በመቀጠል ዩክሬናውያን ስደተኞችን እያገዘ ስለሚገኘው የአሜሪካ መርሃ ግብር ነግራችኋለን።
ዞሪያና ሄርማንና የ12 ዓመት ሴት ልጅዋ ኤቭሊና በ2022 የአውሮፓውያኑ ዘመን መጨረሻ ላይ ነበረ ከኢቫኖ ፍራንኪቪዚክ ዩክሬን ወደ ዩናይትድ ስቴትስዋ ዴንቨር ኮሎራዶ የመጡት። ሄርማን በዚህ ጓደኞች አሏት። 15000 ያክል ትውልደ ዩክሬናውያን በኮሎራዶ ይኖራሉ።
በመጀመሪያ የገጠመን ፈተና የቋንቋ ችግር ነበር። እዚህ ስንመጣ ሰዎች ከሚናገሩት መካከል ግማሹን ያክል እንኳን መረዳት አልቻልኩም። እንግሊዘኛ የማውቀው መስሎኝ ነበር። ለካንስ ጨርሶ አላቅም ኖሯል።
ኤቭሊናን በአካባቢው ትምህርት ቤት ማስመዝገብ ሌላ ፈታኝ ጉዳይ ነበረ።
ልጅን ትምህርት ቤት ማስመዝገብ ከምን መጀመር እንዳለበት፣ ልጅ እንግሊዝኛ ጭራሽ ሆኖ መናገር ካልቻለች እንዴት መማርና መግባባት ትችላለች የሚለው አሳስቦኝ ነበር። ከዚህ በላይ ደግሞ በአሜሪካ ትምህርት ቤቶች ውስጥ ልጆችን እንዴት እንደሚመግቡ አላወቅንም። በዚህ ያለው ነገር ከዩክሬን የተለየ ነው።
ነገር ግን ኤቭሊና 6ኛ ክፍልን ስትጀምር አስተማሪዎቿና የትምህርት ቤቱ ሰራተኞች በፍጥነት እንድትላመድ ረድተዋታል።
ከመምህራኑ መካከል አንዱ የተሻለ እንደሆን በየቀኑ የእንግሊዝኛ ትምህርት ይሰጡኝ ነበር። ትምህርት ቤቱ በጣም ትልቅ ነው እና መጀመሪያ ላይ ጓደኞች አልነበሩኝም። ነገር ግን በጊዜያት ውስጥ ተለውጧል።
እንኳን ወደ አሜሪካን ትምህርት ቤቶች በደህና መጡ የተሰኘው ዝግጅት እንደ ኤቭሊና ያሉ ልጆችና ቤተሰቦቻቸውን ጠቅመዋል። ዝግጅቱን ያስተባበረው ለትርፍ ያልተቋቋመው የኮሎራዶ ዩክሬናውያን የተሰኘው ተቋም ነው። ለዚህ መርሃ ግብር ከሊትልተን የህዝብ ትምህርት ቤቶች ሰራተኞችና ከኮሎራዶ የትምህርት ቢሮ ጋር ተቀናጅቷል። ራያን ኦልሰን ከሊትልተን የህዝብ ትምህርት ቤት ሰራተኞች መካከል አንዱ ናቸው።
በዩናይትድ ስቴትስ ውስጥ ስላሉ የህዝብ ቻርተር የግል ስለሚባሉት የተለያዩ ትምህርት ቤቶች ተነጋገርን። አውቶቡሶች፣ ምሳ፣ ስፖርት ተግባራትና የእንግሊዝኛ ቋንቋ እድገት መርሃ ግብሮችን የመሰሉ የህዝብ ትምህርት ቤቶች የሚያቀርቧቸው መሰረታዊ አገልግሎቶችን በተመለከተ ተነጋግረናል። እንዲሁም በተለይም ከሌላ አገር የሚመጡ ሰዎችን በተመለከተ ለኮሌጅ እንዴት እንደሚያመለክቱ ቱና ወደ ኮሌጅ እንዴት እንደሚገቡ እንዴት በስራ ላይ እንደሚውልም አውርተናል።
ዞሪያናና ኤቭሊና ሃርመን ሊያውቁት የሚገባ በርካታ ጉዳይ ነበረ። ናታሊያ ሚለር ፎሬስት የሄሪቴጅ ሃይስ ትምህርት ቤት ርዕሰ መምህርት ናቸው።
What does it mean when a teacher emails you?
የመምህራን መልእክትን የወላጅ መምህር ስብሰባ ምን ማለት ነው? በጣም የተለዩ ናቸው። በምንነጋገርበት ወቅት ዩክሬናውያን ቤተሰቦች እየመጡ ጥያቄ የሚያቀርቡበት ስፍራ ያስፈልጋል። በእጅጉ ጠቀሜታ ነበረው። ዝግጅቱም የቀረበው በዩክሬን ቋንቋ ነበር። ስለሆነም ለመረዳት ቀሎናል። አንድ ተማሪ በመጀመሪያ ደረጃ፣ በመለስተኛ እና ሁለተኛ ደረጃ ትምህርት ምን መስራት ይጠበቅበታል፣ እንዴት ወደ ኮሌጅ መግባት ይችላል የሚለውን ተረድተናል። የግለሰቦች የብድር ምዘና ወይም የክሬዲት ስርዓቱ ለእኛ አዲስ ነገር ነው፣ እንግዳም ነው። ሌላው በእጅጉ ጠቃሚው ነገር እነዚህ የማስገንዘቢያ መርሃ ግብሮች ነፃ መሆናቸው ነው። በስፍራው መገኘት ብቻ በቂ ነው። ከዩክሬን እዚህ ለሚመጡት ልጆች ሁሉ ልናገር የምወደው እንግሊዝኛ ለመናገር አትፍሩ፣ ለመማር ትችላላችሁ፣ ጥሩ ነገር ታደርጋላችሁ የሚለውን ነው።
የኮሎራዶ ዩክሬናውያን ከተሰኘው ተቋም የመጡ በጎ ፈቃደኞች መሰሉን ፈጠን ባለ ሁኔታ ስደተኞችን የሚያላምደውንና ባይተዋርነት እንዳይሰማቸው የሚያደርገውን መርሃ ግብር ለመቀጠል ተስፋ ሰንቀዋል።
የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።